The Voice of America.
ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
በተለያዩ የዩናይትድ ስቴትስ ግዛት ከተሞችና በአውሮፓ የሚኖሩ ኢትዮጵያውያን በተለያዩ የአገሪቱ ክፍሎች በታዩት በሰሞኑ እንቅስቃሴዎች ወቅት የኢትዮጵያ መንግስት ፈጽሟል ያሉትን የመብት ጥሰት በመቃወም የዛሬውን ጨምሮ መሰንበቻውን ሰላማዊ ሰልፎች አካሂደዋል። በዕለቱ አብይ ርዕስ ዝርዝር ዘገባ ይዘናል።
ሳምንታዊ ቅንብሮች፣ ሐኪሞን ይጠይቁና ንግድና ምጣኔ ሀብት በልዩ ልዩ ርዕሰ ጉዳዮች ዙሪያ የተሰናዱ ዝግጅቶች ይዘዋል። ጤና ይስጥል፣ እንደምናምሽታችኋል ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮች ይዘን ከዛሬ ማክሰኞ ሐምሌ 10 2008 ዓ.ም ስርጭታችን ጋር አስተናጋጆች እኔ አዳነች ፍሳዬና
አሉላ ከበደ ከአቀናባሪያችን ደሳሌ መኮንንና ከስርጭት መሐንዲሱ ጋር በመሆን እስከ ምሽቱ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና።
የተባበሩት መንግስታት ድርጅት የጸጥታ ምክር ቤት 4000 የሚሆኑ ወታደሮች በደቡብ ሱዳን እንዲመደቡ ያሳለፈውን ውሳኔ ለመቀበልም ሆነ ላለመቀበል የመወሰኑን ጉዳይ የደቡብ ሱዳን ፕሬዚደንት ሳልቫኪር ለሀገሪቱ ምክር ቤት ትተውታል። የመንግስታቱ ድርጅት የጸጥታ ምክር ቤት ባለፈው አርብ የወታደሮቹን መላክ ጉዳይ አጽድቋል። በዩናይትድ ስቴትስ የረቀቀው ውሳኔ ደቡብ ሱዳን የወታደሮቹን የመመደብ ውሳኔ የማትቀበል ከሆነ የመሳሪያ ማዕቀብ እንደሚጣልባት ያመለክታል። ወታደሮቹ የሚመደቡት ጁባ ውስጥ ሲሆን ተልእኳቸውን ለማስፈጸም ሲሉ አስፈላጊውን መንገድ ሁሉ እንዲጠቀሙ ስልጣን ተሰጥቷቸዋል። ፕሬዚደንት ሳልቫኪር የሀገሪቱ ሉዓላዊነት አደጋ ላይ የማይወድቅበት መሆኑን ለማረጋገጥ መንግስታቸው ከዓለም አቀፉ ህብረተሰብ ጋር እንደሚደራደር ገልጸዋል።
ዩናይትድ ስቴትስ ባለፈው ወር የደቡብ ሱዳን ወታደሮች በአገሪቱ መዲና ጁባ በውጭ አገሮች የረድኤት ሰራተኞች ላይ የፈጸሙትን ጥቃት በጥብቅ አወገዘች። ወታደሮቹ በመዲናይቱ በሚገኝ ሆቴል ውስጥ በበርካታ የውጭ አገር የረድኤት ሰራተኞች ላይ የወሲብ ጥቃት ጨምሮ በደል ፈጽመዋል፣ አንድ ጋዜጠኛም ተገድሏል ብለዋል። በተባበሩት መንግስታት ድርጅት ዩናይትድ ስቴትስ አምባሳደር ሰማንታ ፓወር የደቡብ ሱዳን ባለስልጣናት ምርመራውን አካሂደው አስከፊና የፈሪ ጥቃቶች ያሏቸውን ፈጸሙ ያሏቸውን ሰዎች ተጠያቂ እንዲያደርጉም ጥሪ አቅርበዋል። አምባሳደሩ አያይዘውም የደቡብ ሱዳን መንግስት ወታደሮቹ በየጊዜው ካለምንም ተጠያቂነት ግድያና የወሲብ ጥቃቶችን እንዲፈጽሙ ይፈቅዳል ሲሉ ነቅፈዋል። የደቡብ ሱዳንን ሕዝብ ለመርዳት በመጣር ላይ ባሉት ብርቱ ግለሰቦች ላይ የሚፈጸሙት ይህን መሰል ጥቃቶች በስብዕና ላይ የተፈጸሙ ናቸው ሲሉም አምባሳደሯ ባወጡት መግለጫ ጠቅሰዋል።
የዛምቢያው ፕሬዚደንት በጣም በተቀራረበ የድምፅ ብልጫ እንደገና ተመርጠዋል። ተቃዋሚዎቹ ግን የምርጫው ሂደት ተጭበርብሯል ይላሉ። የምርጫው ኮሚሽን የገዢው ፓርቲ መሪ ኤድጋር ሉንጉ የ50 ከመቶ ድምፅ አግኝተው ዋና ተወዳዳሪያቸውን ሂካይንዴ ሂቼሌማን እንዳሸነፉ አስታውቋል። የተባበረው የብሔራዊ ልማት ፓርቲ የተባለው የሂቼሌማ የሚመራው ፓርቲ አባላት ግን ባለፈው ሐሙስ የተካሄደው ምርጫ ተጭበርብሯል በሚል ለሀገሪቱ ህገ መንግስታዊ ፍርድ ቤት ይግባኝ እንደሚሉ ገልጸዋል። የተቃዋሚ ፓርቲ ምክትል ቃል አቀባይ ኮልኒዮስ ሙዊቷ በዚህ ምርጫ ላይ ያየነው ዝርፊያ ነው፣ የህዝብ ፍላጎት ተሰርቋል ብለዋል። ያም ሆነ ግን የህግና ደንባችንን ድክመት በማሳየቱ ወደ ነገ የተሻለ ምርጫ ያመራናል ሲሉም አክለውበታል።
የመን ውስጥ በሳውዲ አረቢያ የሚመራው የጥምረት ኃይል ትላንት ሀጃ በተባለው የሰሜን ክፍለ ግዛት ላይ ያካሄደው የአየር ድብደባ አንድ ሆስፒታል መጥቶ ቢያንስ 11 ሰዎች መገደላቸው፣ 19 ያህል መቁሰላቸው ተዘገበ። ድንበር የለሽ ሐኪሞች የተባለው ዓለም አቀፍ የረድኤት ቡድን ከአንድ ዓመት ባነሰ ጊዜ ውስጥ እንዲህ አይነት የአየር ድብደባ ሲደርስበት ለአራተኛ ጊዜ እንደሆነ ገልጧል። ከተቋማቱ አንዱ እንደተመታም ተናግሯል። አሁንም እንደገና በህሙማን እንዲሁም በአገር ውስጥና በዓለም አቀፍ ሰራተኞች የተሞላ ሆስፒታል ለሕክምና ተቋማትና ለበሽተኞች ደህንነት ቦታ በማይሰጥ ጦርነት ተደብድበዋል ሲሉ በየመን የቡድን አስቸኳይ ጊዜ ፕሮግራም አስተባባሪ ቴሬሳ ሳን ክሪስቲቫል ተናግረዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን የአየር ድብደባውን አውግዘዋል። በሁለት ዓመታቱ የግጭት ወቅትም በየመን ያሉት ተዋጊ ወገኖች ከሰባ በላይ የሚሆኑ የጤና ጣቢያዎችን ደምስሰዋል ብለዋል።
በዩናይትድ ስቴትስ ሪፐብሊካውያንን ወክለው የሚወዳደሩት ዶናልድ ትራምፕ ወደ አሜሪካ የሚፈልሱት ሰዎች የአሜሪካን እሴት የሚቀበሉና የአሜሪካን ሕዝብ የሚያከብሩ ብቻ እንዲሆኑ ለማድረግ የርዕዮተ ዓለማዊ አመለካከትን ያቀፈ ጥብቅ ምርመራ እንዲደረግባቸው ጥሪ አቅርበዋል። ትራምፕ የፍልሰትና የውጭ ፖሊሲ እቅዳቸውን ትላንት ይፋ ያደረጉት በኦሃዮ ክፍለ ግዛት ሲሆን በአካባቢያቸው የተሰባሰቡት ሰዎች ከፍተኛ ድጋፍ አድርገውላቸዋል። ትራምፕ አያይዘውም ለፕሬዝዳንትነት ከተመረጡ ከባድ የሆነ አዲስ የፍልሰት ፖሊሲ እንደሚያረቁ ጠቁመዋል። ወደ ሀገሪቱ ለመግባት የሚፈልጉት የውጭ ተወላጆች፣ ጥላቻን የሚደግፉና በዩናይትድ ስቴትስ መንግስት የማያምኑ ሰዎች እንዳይገቡ ለመከላከል ሲባል በጥብቅ ምርመራ በኩል ያልፋሉ ብለዋል። ትራምፕ አያይዘውም አሸባሪነትን የመርዳት ታሪክ ካላቸው እጅግ ያልተረጋጉና አደገኛ ከሆኑ አካባቢዎች በጊዜያዊ መልክ ወደ ዩናይትድ ስቴትስ እንዳይገቡ እንደሚያግዱ ጠቁመዋል።
የሩሲያ ተዋጊ አውሮፕላኖች ሶሪያ ውስጥ በሚገኙት ተቃዋሚዎች ላይ የአየር ድብደባ ለማካሄድ ለመጀመሪያ ጊዜ ከኢራን የአየር ሰፈር እንደተነሱ ሩሲያ ዛሬ ገለጠች። የሩሲያ መከላከያ ሚኒስቴር እንደሚለው ቲዩ 22 ኤም 3 የተባሉ የረዥም ርቀት የአየር ድብደባ የሚያካሄዱ ተዋጊ አውሮፕላኖች፣ ኤስዩ 34 የተባሉ ፋናዋጊ አውሮፕላኖች ከኢራን መዲና ቴህራን 280 ኪሎ ሜትሮች ርቆ ከሚገኘው ሐሜዳን የአውሮፕላን ጣቢያ ነበር የተነሱት። የአየር ድብደባዎቹ አምስት የመሳሪያ የጥይትና የነዳጅ ዘይት መጋዘኖችንም እንዲሁም እስላማዊ ግዛት ነኝ የሚለውን ቡድን ማሰልጠኛ ጣቢያዎች እንደደበደቡ በአሌፖ በዴሪዞርና በኢድሊብ ያሉትን የጃብሃት አልኑስራ አሸባሪ ቡድኖች የማሰልጠኛ ቦታዎችም እንደመቱ የሩሲያ መከላከያ ሚኒስትር ጠቁመዋል።
በመጨረሻም በአንጎላና በኮንጎ ዲሞክራሲያዊት ሪፑብሊክ የቢጫ ወባ ወረርሽኝ ለመከላከል በተያዘ ጥረት ቁጥሩ ከ14 ሚሊዮን የሚልቅ ህዝብ የመከላከል ክትባት ሊሰጠው መሆኑ ተዘገበ። በአፍሪቃ የመጀመሪያው ግዙፍ የመከላከያ ዘመቻ ያለው የዓለም የጤና ድርጅት WHO ነው የአስቸኳይ ጊዜ የክትባት መርሃ ግብሩን የሚያስተባብረው። ዘጋቢያችን ሊዛ ሽላይን ከጀነባ ያጠናቀረችውን ዘገባ አሉላ ከበደ ያቀርበዋል።
እንዲህ ከፍተኛ ቁጥር የሚያሳትፍ የክትባት ዘመቻ ለወትሮ ከሶስት እስከ ስድስት ወራት ዝግጅት ይጠይቃል። ወረርሽኙ በስፋት ሊዛመት የሚችልበት የክረምት ወራት ከመግባቱ አስቀድሞ ታዲያ በመስከረም ወር መጀመርን ጠይቋል። ቢጫ ወባ በአብዛኛው በገጠራማ ቦታዎችና የመከላከያ ክትባት በሚገባ በማይሰጥባቸው አካባቢዎች ላይ ነው የሚታየው። የዓለም አቀፉ የጤና ድርጅት WHO በከተማ ቦታዎች በከፍተኛ ሁኔታ በመታየቱና ሰዎችንም እስከ ህልፈት ያደረሰ ያለው የወባ ወለድ በሽታ በጣም እንዳሳሰበው ነው የገለጠው። የWHO ቃል አቀባይ ታሪክ ጃስፋሪክ ለአሜሪካ ድምፅ እንደገለጡት በዓለም በከፍተኛ ደረጃ በመባዛቱ ወይም በመራባቱ ጉዳዩ አሳሳቢ ሆኗል ነው ያሉት።
There is a increasing urbanization, increasing mobility, there are environmental changes.
ከተሞች በፍጥነት በማደግ ላይ ናቸው። እንቅስቃሴዎችም እንዲሁ። የዓለማችን የአየር ንብረት ለውጥ በወባ ትንኝ ምክንያት ለሚከሰቱ በሽታዎች መስፋፋት የራሱ የሆነ አስተዋጽኦ እያደረገም ይገኛል። ነገር ግን ክትባቶችን በበቂ በማዳረስ ልንቆጣጠረው እንችላለን ብዬ አስባለሁ። ስለዚህ ዓለማችን በዓለም ከመስፋፋቱ በፊት እንዴት ልንቆጣጠረው እንችላለን የሚለው ነው ያሉት ቃል አቀባዩ። የአስቸኳይ ጊዜ ሰራተኞች የቢጫ ወባ ወረርሽኝን የዓለም አቀፍ የጤና ስጋት ደቃኝነት ለመመርመር በመጪው ሳምንታት ውስጥ እንደሚሰበሰቡ የዓለሙ ጤና ድርጅት WHO አመልክቷል። አድማጮች፣ ለሰዓቱ ለዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። አስተናጋጆቻችሁ አሉ አከበደና
አዳነች ፍስሐዬን። በዓለም ዜናዎች የጀመርነው መደበኛው ፕሮግራማችን በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚቀርቡት ዝግጅቶች አንዱ ሁለቱን ለግምሻ።
ጎንደር የተለወጠ ነገር የለም። ምንም አይነት እንቅስቃሴ እየተደረገ አይደለም። እንደውም በሌላ ወረዳዎች አካባቢ አለፋ ጣቁሳ የሚባል አካባቢና አምባ ጊዮርጊስ ግጭቶች ነበሩ ትላንትና።
የመኢአድ ምክትል ፕሬዚዳንት አቶ ሙልጌታ አበበ ናቸው። በአማራ ክልል ቃል አቀባይም መግለጫ ሰጥተዋል።
የጸጥታ መዋቅሩም ባለው መረጃ የህብረተሰቡን ህይወት የህብረተሰቡን ሀብት ንብረት ወደ ውድመትና ወደ ጥፋት የሚያመሩ እንቅስቃሴዎች ሊታዩ በታሰበባቸውና በቂ ዝግጅት በተደረገባቸው አካባቢዎች ባለው መረጃ መሰረት ላይ አድርጎ ይንቀሳቀሳል።
የክልሉ ኮሚኒኬሽን ጽህፈት ቤት ቃል አቀባይ አቶ ንጉሱ ጥላሁን ናቸው። የሁለቱም ዘገባዎች ዝርዝር ቆየት ብሎ በሚቀርበው የዜና መጽሔት ትንታኔ ይቀርባል። አድማጮች አሁን ወደ ቀዳሚው አብይ ርዕስ።
ቀደም ብለን በመግቢያችን የጠቆምነው ርዕስ ነው የምሽቱ አብይ ርዕስ። በተለያዩ የአሜሪካ ግዛቶችና በአውሮፓ የሚኖሩ ኢትዮጵያውያን የኢትዮጵያ መንግስት በሰሞኑ እንቅስቃሴዎች ወቅት ፈጽሟል ያሏቸውን የመብት ጥሰቶች በመቃወም ነው ሰላማዊ ሰልፎችን ያካሄዱት። የተቃውሞ ሰልፎቹ ዋሽንግተን ዲሲ ውስጥ ባለፈው ሳምንት፣ ቦስተን በተመሳሳይ በትላንትናው ዕለት፣ ለንደን ትላንት፣ ቦስተን ባለፈው እሁድ፣ ለንደን ትላንት፣ ዛሬ ደግሞ በዩናይት ስቴትስ የቺካጎ ከተማና በአውሮፓ ጄኔቫ ላይ ተካሂደዋል። አዲሱ አበበ በየስፍራው ስልክ በመደወል የሚከተለውን አቀናብሯል። ዛሬ አውሮፓ ውስጥ በጄኔቫ ከተካሄደው ይጀምራል።
ከሰልፉ አስተባባሪዎች አንዱ የሆኑትና የሚዲያ ኃላፊ መሆናቸውንም የገለጡልኝ አቶ ጴጥሮስ አሸናፊ የሰልፉን ዓላማ በማስረዳት ይጀምራሉ።
ገዢው መንግስት በዜጎቻችን ላይ የፈጸመውን ጭፍጨፋ በመቃወም የተዘጋጀ ግብረ ኃይል ነው። ከሁሉም ኮሚኒቲዎች የተዋቀረ ኮሚቴ ነው። አሁን በተባበሩት መንግስታት ዋና መስሪያ ቤት ያው ጄኔቫ የሚገኘው ፊት ለፊት ላይ ተቃውሟችን እያሰማን ነው። ያለንበት ቦታ ለሁሉም የመንግስታቱ መስሪያ ቤትና ለሚዲያዎች ቅርብ ቦታ እና ለእይታ ጥሩ ቦታ ስለሆነ እዛ ሆነን መፎክር በማሰማት በመንገደኛ ሁሉ የገዢውን መንግስት ስርዓት አምባገነንነት የሚያረጋግጡ አንዳንድ ዶክመንቶችን በመበተንና የተለያዩ መፎክሮችን እያሰማን የተለያዩ ሰዎችም ዶክተር አረጋዊ በርሄ የኦጋዴን አካባቢ የመጡ ወገኖቻችን የዛን አካባቢ ችግር በተመለከተም ንግግር አድርገዋል። የኦሮሞ ኮሚኒቲ በስዊዘርላንድ ለረጅም ጊዜ ስዊዘርላንድ ውስጥ የቆየ ትልቅ ኮሚኒቲ ነው። የዛ ኮሚኒቲ አባላትም እንደዚሁ ንግግር አድርገዋል። ዶክተር አረጋዊ በርሄ ሰሞኑን 16 የትግራይ ተወላጆች የኢትዮጵያ መንግስት ከስልጣን እንዲወርድ ብለው መግለጫ በማውጣታቸው ያንን በተመለከተ የትግራይ ህዝብ የገዢው መንግስት መጠቀሚያ እንደማይሆን ታቸው አስረግጠው ተናግረዋል። ይህን ዝግጅትም በበላይነት ያዘጋጀው በዚህ የሚገኘው አዲሱ ግብረ ኃይልም ደግሞ ከአሁን በኋላ ስለሚኖሩ ቀጣይ ስትራቴጂዎች በስዊዘርላንድ ውስጥ ማለት ነው ተነጋግረንበታል፣ መልእክት አስተላልፈናል። ሌሎችም እንግዶቻችን ንግግር እያደረጉ በሀገራችን ጉዳይ ላይ ሰሞኑ በተፈጠረ ሁኔታ ቅሬታችንን የኢትዮጵያ መንግስት ላይ ያለንን ተቃውሞ እየገለጽን ያለን
ምንድን ናቸው የሚሉት ሊያነቡልኝ ይችላሉ? አንዳንዶቹ
በአምባገነኖች ጥይት በግፍ የፈሰሰው የኦሮሞ ወንድሞቻችን ደም የኛ ደም ነው። በአምባገነኖች ጥይት የፈሰሰው የአማራ ወንድሞቻችን ደም የኛ ደም ነው። በአማራ ወገኖቻችን ላይ የተነጣጠረው የዘር ማጥፋት ዘመቻ በአስቸኳይ ይቁም። የአማራ እና የኦሮሞ ህዝብ በማጋጨት ስልጣን ማራዘም አክትሟል። ኢትዮጵያ በክብር ለዘላለም ትኑር። ወያኔ መወገድ አለበት። መገደል፣ መሰደድ፣ መራብ ይብቃን። የሽግግር መንግስት በአስቸኳይ ይቋቋምልን። ኢትዮጵያን ለማዳን ሁላችንም በአንድነት እንነሳ። በእርዳታ የተገኘን ገንዘብ ለፖለቲካ መሳሪያ መጠቀሚያነት ይቁም። የግፍ አገዛዝ ይብቃ። ዘረኝነት ይብቃ። መሬት ችብቸባ ይብቃ። የሚሉት እንግዲህ ጥቂቶቹ ናቸው።
ደብዳቤ ጽፋችሁ ነው? በቃል ነው ለድርጅቱ መስሪያ ቤት አቤት ያላችሁት?
ደብዳቤ ለዚህ በተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን ኮሚሽነር ለሆኑት ለልዑል ዛይድ ራድ አልሁሴን ባለፈው ሳምንት የኢትዮጵያ መንግስት በኦሮሚያና በአማራ ክልሎች ከ90 በላይ ንጹሃን ዜጎችን መጨፍጨፉን እና የመንግስታቱ ድርጅት አጣሪ ገለልተኛ ቡድን ገብቶ እንዲመረምር የሚደብዳቤ ኮሚሽነሩ ጽፎ ስለነበረ ለዛ ድጋፋችንን ለመስጠትና አሁንም ቢሆን የኢትዮጵያ ጉዳይ የኢትዮጵያ መንግስት ሰብአዊ መብት ጥሰቱን እስካላከበረ ድረስ የመንግስታቱ ድርጅት ጫና እንዲያደርግበት የሚያሳስብ ደብዳቤ ለእሳቸው አስገብተናል።
ከዚህ ቀደም የተላለፈው ውሳኔ ተግባራዊ እንዲሆን ጫና የሚሰጥ አቤቱታ ነው ያቀረባችሁት ማለት ነው? ዛሬ
አቤቱታ ነው በዛው እንዲቀጥሉበትና እስካሁን ባለፈው ልዑሉ በጻፉት ደብዳቤ ምስጋናችንን የሚገልጽ ደብዳቤ ነው የጻፍንላቸው። በዛው
ከቢሮ ወጥተው ያነጋገሯችሁ ባለስልጣናት አሉ? አቶ ጴጥሮስ
እሳቸው የሂውማን ራይት ተወካዮች በር ላይ እየጠበቁን ነው። ለ30 ደቂቃ ገብተው እንደሚያወያዩን አስቀድመን ቀጠሮ ስለያዝን ከእነሱ ጋር በአካል እንገናኛለን። ደብዳቤውን አስቀድመን በአድራሻቸው እና በኢሜይላቸው በኩል ገቢ አድርገናል።
ከየት ከተሞች ተሰባስበዋል ኢትዮጵያውያን? እና ቁጥራችሁስ ምን ያህል ይሆናል?
በጣም በርካታ ኢትዮጵያዊ ነው የመጣው። ከእንግዲህ ጄኔቫ የፈረንሳይ ድንበር ነች፣ ለፈረንሳይ አካባቢ የምትቀርብ ነች። ከፈረንሳይም ከተወሰኑ ከተሞች ከሊዮን፣ ከማርሴይ የመጡ አሉ። ከስዊዘርላንድ ደግሞ ከዙሪክ፣ ከባዝል፣ ከሳንት ጋለን፣ ከበርን፣ ከሎዛን፣ ከፍሪቡርግ እና እንደዚሁ በጀኔቫና በአካባቢዋ ከሚገኙ ኢትዮጵያውያኖች ናቸው። በአጠቃላይ ከ350 በላይ ኢትዮጵያውያኖች በትንሹ እዚህ ሰላማዊ ሰልፍ ላይ ተገኝተዋል።
ወዲህ ወደ ዩናይትድ ስቴትስ ስንመጣ ቺካጎ ውስጥ የተካሄደውን የተቃውሞ ሰልፍ ደግሞ እናገኛለን። አበራ ሲሳይ ይህን የቺካጎውን ሰልፍ ካስተባበሩት አንዱ ናቸው። ዓላማውን የተያዙትን መፈክሮች ይዘት ጭምር ገልጠውልኛል።
የተሰለፍነው ከኢትዮጵያ ሕዝብ ጋር ለመቆም ነው፣ ያለውን ግድያ ለመቃወም፣ ከሕዝባችን ጋር አንድነት ለማሳየት።
ግድያ ተፈጸመ?
ሁሉም ኢትዮጵያው ያለ ኦሮሞውም አማራውም
ሁሉንም የሚመለከት የሚያንጸባርቅ ነው። የት ግድያ የት ነው ተፈጸመ የምትሉት?
ግድያ የት የተፈጸመው? በጎንደር፣ በጎጃም፣ በድብረ ታቦር፣ በኦሮሞ ክልል ብዙ ግድያዎች ተደርጓል። ያንን በመቃወም ነው የተነሳ።
ስትከሱ እንግዲህ መረጃ ያስፈልጋል። መረጃ ይዛችኋል ለግድያዎቹ?
እንግዲህ መረጃዎች እናያለን፣ በጋዜጣውም እናያለን፣ በእሳትም የሚቀርቡትን ዜናዎች እንከታተላለን። አልጀዚራም በደንብ አድርጎ ሪፖርት አድርጎታል። እዚህ ላሉት ሎካል ሚዲያ በሙሉ ፕሬስ ሪሊስ። አንዱ በጣም ታርጌት ማድረግ የፈለግነው ዌስተርን ሚዲያ የምዕራባውያን ጋዜጣ የኢትዮጵያን ሁኔታ ስላላቀረቡ እነሱ መስሪያ ቤቶች በር እየሄድን ነው እየጮህን ያለ
እነሱ ላይም ክስ አለን ነው የሚሉኝ። የኢትዮጵያን ጉዳይ አልዘገቡም ነው ነገሩ እንዳሉኝ።
አልዘገቡም፣ ጠቅላላ ዘግተውታል።
ማን ነው ይሄን ሰልፍ ያስተባበረው? ኮሚኒቲው የማህበረሰቡ ጽህፈት ቤት ነው?
አይ ኢትዮጵያውያን፣ ሀገር የተቆረቆሩ ኢትዮጵያውያን ናቸው።
ከየት ከየት ተሰባሰቡ? ከጭቃ ከከተማው ወጣ ያሉ ከሌላ ስቴት ወይም ግዛት የመጡ ኢትዮጵያን አሉ?
አብዛኛው የማየው እዚሁ ቺካጎ እና አካባቢዋ ያሉ ከሚልዋኪም ያሉ ይመስለኛል።
ይሄንን ተቃውሟችሁን ወይም ክሳችሁን ለምትከሱት መንግስት ማለት ለኢትዮጵያ መንግስት የምታደርሱበት መንገድ አለ?
አዎ እንግዲህ አንዳንድ እዚህ ሀገር ሴኔተሮችን አድራሻዎች ይዘናል፣ የፕሬስ ሪሊሳችን እንልካለን። እንዲሁም ከአንዳንዶቹ ጋር ቀጠሮም ይዘናል ለማነጋገር።
ለኢትዮጵያ መንግስት ለራሱስ ለምትከሱት መንግስት ማለቴ ነው።
ለኢትዮጵያ መንግስት የህዝባችንን መግደሉ እንዲያቆም ነው ዲማንድ እያደረግን እየጠየቅን ያለ ነው።
መልካም፣ በጣም አመሰግናለሁ። እግዚአብሔር ይስጥልኝ ለዛሬው እንግዲህ።
እሺ እናመሰግናለን።
ሌላው በኢትዮጵያ መንግስት ላይ ያነጣጠረ የተቃውሞ ሰልፍ ትላንት የተካሄደው በሎንዶን ነው። ይህ ሰልፈኛው ኢትዮጵያ ውስጥ ይፈጸማል ያለውን የሰብአዊ መብት ረገጣ በመቃወም የተካሄደው ትዕይንተ ህዝብ ሰላማዊና በጥሩ መንፈስ የተካሄደ ኃላፊነትን በተመላበት ሁኔታ መከናወኑን አስተባባሪዎቹ ገልጠዋል። ከያዛቸው መፈክሮች መካከልም የእንግሊዝ መንግሥት ከኢትዮጵያ ህዝብ ጎን ቁም፣ የወያኔ የዘር ማጽዳት ያሉት ዘመቻ ይቁም፣ የፖለቲካ እስረኞች ይፈቱ፣ ጋዜጠኞችን ማዋከብና ማሰር ይቁም ወዘተረፈ የሚሉ ይገኙባቸዋል። ቀደም ሲል ለተሰማውም ሆነ በአጠቃላይ የኢትዮጵያ መንግሥት እየፈጸመ ነው ስለተባለው የመብት ረገጣ ወይም ከሥልጣን ይውረድ ጥያቄ አቶ መሐመድ ሰይድ የመንግሥታቸውን መልስ ይዘዋል። አቶ መሐመድ በነገራችን ላይ በመንግሥት ኮሚኒኬሽንስ ሚኒስቴር ጽሕፈት ቤት የሕዝብ ግንኙነት ኃላፊ ናቸው።
በርቀት ሆነው አጠቃላይ ስራ ሀገራችን የተሟላ መረጃ ሳይኖራቸው አስተያየት የሚሰጡ የተሳሳተ አቋም የሚይዙ ተቋማትን በተመለከተ ከዚህ ቀደምም እንደታየው አንደኛ የሚያስተላልፏቸው መረጃዎች ተጨባጭነት ያላቸው አይደሉም። ተጨባጭነት ያጣበት ምክንያትም ምንድን ነው ስንል በርቀት ሆነው የተለያየ ቅሬታ ያላቸው አካላት ከራሳቸው ኢንተረስትና የግል ጥቅም ተነስተው የሚያስተላልፉላቸውን ያልተጨበጡ ትክክለኛነታቸው ጥያቄ ውስጥ የገቡ መረጃዎችን ይዘው ከነዚህ መረጃዎችን ደግሞ ተነስተው ድምዳሜ ላይ ደርሰው ትክክል ያልሆነ የሀገራችንን ትክክለኛ ገጽታ የማያንጸባርቅ መረጃዎችን ነው በየጊዜው የሚያስተላልፉትና የተለመደ ነው። ከዛ ይልቅ ግን ትክክለኛ መረጃ ለማግኘት ጥረት ቢያደርጉ የተሻለ ነው የሚል ስላለ
አቶ መሐመድ በተለይ የመብት ረገጣውን ማለት የኢትዮጵያ መንግስት ሰብአዊ መብት ይረግጣል ተብሎ የሚቀርበውን ክስ በሚመለከት ይህን ብለዋል።
የኢትዮጵያ ሰብአዊ መብት ኮሚሽንም በተለያየ ወቅት በአንዳንድ የሀገሪቱ ክልሎች የሚከሰቱ ችግሮችን እስከ ታች ወርዶ በመፈተሽና በማጣራት ውጤቱንም ጭምር ለህዝብ ይፋ ያደረገበትና በህግም ጭምር መጠየቅ ያለባቸው አካላት ከዚህም ከዛም ሳይል ለህዝብ ግልጽ ያደረገበት ሂደት ነው ያለው። መንግስት እንደነዚህ አይነት ማጣራቶችን የሚያካሄደው ለማንም ብሎ ሳይሆን ለህዝብ ካለው አጠቃላይ ወገንና ነውና ከዚህ ጋር በተያያዘ በአጠቃላይ ለህግ የበላይነት የሚገዛና በህግ የበላይነት የሚያምን ስርዓት ነው በኢትዮጵያ ያለውና በውስጥ ያሉ ችግሮችን አይቶ ፈትሾ ለማረም አቅም ያለው መንግስትና ስርዓት ነው በኢትዮጵያ ያለውና በዛ ደረጃ አስፈላጊ ነው የሚል እምነት የለኝም እኔ።
ይህን የመሰለ በኢትዮጵያ መንግስት ላይ የሚካሄድ ተቃውሞ በተለያዩ በአውሮፓም ሆነ በአሜሪካ እንደሚከናወኑ የተለያዩ መልእክቶች ይደርሱናል። መረጃም ሆነ ተጠያቂ ወገኖችን ካገኘን እኛም ለማቅረብ እንሞክራለን። ለአሁኑ በዚህ በቃ።
የኢትዮጵያ መንግስት በአገር ውስጥ በተካሄዱ ተቃውሞዎች ላይ የተካፈሉ አንዳንዶች ፈንጂ ጭምር የታጠቁና የጸጥታ ኃይሎችንም ያጠቁ ንብረት ያወደሙ ናቸው። የአገሪቱን ሰላምና ደህንነት የማስጠበቅ ኃላፊነት አለብኝም ሲል ለተለያዩ መገናኛ ብዙሃን በሰጣቸው መግለጫዎች ጠቁሟል። ተከታዩም የመጽሔት ርዕስ ከዚሁ ወቅታዊ ጉዳይ ጋር የሚያቆየን ይሆናል። በጎንደርና በደብረ ማርቆስ ከትናንት በስቲያ የጀመረ የሥራ ማቆም አድማ ዛሬም ቀጥሎ መዋሉን የመላው ኢትዮጵያ አንድነት ድርጅት አስታውቋል። የድርጅቱ ምክትል ፕሬዚዳንት አቶ ሙሉጌታ አበበ ማምሻው ላይ በሰጡን መግለጫ በጎንደር አካባቢ ባሉ ስፍራዎች ትናንት ግጭቶች እንደነበሩ አመልክተዋል። በሌላ በኩል ደግሞ መንግሥት ሁኔታውን እያረጋጋ መሆኑንና አሁን በክልሉ ያሉ ሁኔታዎች ሰላማዊ መሆናቸውን የክልሉ መንግስት ቃል አቀባይ አቶ ንጉሱ ጥላሁን ገልጠዋል። ሰለሞን አባተ ዝርዝሩን ይዟል።
በምዕራብ አማራ ጎንደርና ደብረ ማርቆስ ከተሞች ውስጥ ከትናንት በስተያና ትናንት ከዚሁ ሥራ የማቆም አድማ በተጨማሪ ጎንደር አካባቢ ባሉ ስፍራዎች ትናንት ግጭቶችም እንደነበሩ የመኢአዱ ምክትል ሊቀመንበር አቶ ሙሉጌታ አበበ ነግረውኛል።
ጎንደር የተለወጠ ነገር የለም። ምንም አይነት እንቅስቃሴ እየተደረገ አይደለም። እንደውም በሌላ ወረዳዎች አካባቢ አለፋ ታቁሳ የሚባል አካባቢና አምባ ጊዮርጊስ ግጭቶች ነበሩ። ትላንትና እስረኞችን በኃይል እናስፈታለን የሚል የህዝብ እርምጃ ነበር። አለፋ ላይ የተወሰኑ አንድ አራት ካቢኔዎች ቤታቸውን ንብረታቸውን እንትን ማለት እርምጃ የመውሰድ እና እነሱን የማባረር ስም ነገሮች ነበሩ። ካቢኔ ማለት የመንግስት ካቢኔዎች በወረዳው አስተዳደር ስር የሚሰበሰቡ አሉ፣ እንደ ስራ አስፈጻሚ ማለት ነው። እነሱ ላይም እርምጃ እንደተወሰደ ነው ያለኝ መረጃ።
ምን አይነት እርምጃ ነው?
የሀይል እርምጃ ቤታቸው ንብረታቸው ላይ ህዝቡ ወስዶ እነሱን ከዚያ ከተማ ከወረዳው አስወጥቶ ከከተማው የማስኬድ እና የታሰሩ ሰዎችን የማስፈታት እርምጃ ተወስዷል። አምባ ጊዮርጊስ
ማን ነው ይሄንን እንቅስቃሴ ሲመራ የነበረው ያውቃሉ?
ህዝቡ ነው ራሱ። ከሌ እንደው በድርጅቱም ደረጃ ከሌ ይመራዋል፣ በግለሰቡ ከሌ ነው ማለት አይቻልም። ህዝቡ ነው የሚመራው ይሄንን እንቅስቃሴ።
እሺ፣
ከሁላችንም ቁጥጥር ውጭ ነው ይሄ።
በህይወትና በአካል ላይ የደረሰ ጉዳት አለ እንዴ?
በንብረት ነው እንጂ በህይወትና በአካል የደረሰ የለም። በትላንትናው ዛሬ ጎንደር እንደሚታወቀው ዋና ከተማው ሶስተኛ ቀኑ ነው። ምንም አይነት እንቅስቃሴ የለም። የትራንስፖርትም የሰዎችም እንቅስቃሴ ሱቅ ወጥቶ ቀይ መግዛትም የመሸጥም አንድም አይነት የንግድም የምንም አይነት እንቅስቃሴ የለም። ሶስተኛ ቀኑ ነው። ማርቆስም እንደዚሁ ትላንት የተጀመረው ዛሬ ቀጥሎ ውሎ እንደውም ንጉሥ ተክለ ሃይማኖት አደባባይ የሚባል አለ ማርቆስ ላይ። እዛ አካባቢ ነጋዴዎች ተደራጅተው ሰላማዊ ሰልፍ እናደርጋለን፣ የታሰሩት ልጆቻችን ናቸው ይፈቱ ብለው ከስራ ማቆሙ ጎን ለጎን ነጋዴው ተደራጅቶ ወጥቶ ጥያቄያችሁን አቅርቡልን፣ እንጠይቃችሁ፣ እንመልስላችሁ የሚል የዞኑ አስተዳዳሪና ከንቲባው ሀሳብ ሰጥተዋቸው በሲኒማ ቤት ገብተው ጥያቄ እንዲያቀርቡ አድርገዋቸዋል። ጥያቄያቸው ምንድን ነው? ሶስት ነገር ነው የጠየቁት። አንደኛ የታሰሩ ልጆቻችን፣ ወንድሞቻችን፣ ወገኖቻችን ይፈቱ፣ በአስቸኳይ ይለቀቁ። ሁለተኛ ከሌላ አካባቢ የማናውቀው የመከላከያ ኃይል መጥቶ ከተማዋን የወረራት ስለሆነ በአስቸኳይ ይወጣለን። ሶስተኛ የወልቃይት የአማራ የማንነት ጥያቄ በአስቸኳይ መልስ ይሰጠን የሚል ጥያቄዎችን አቅርበው በውይይቱ ላይ ስላልተግባቡ አብዛኛዎቹ ረግተው ነው የወጡት።
በዚሁ በደብረ ማርቆስ ከተማ ውስጥ ታስረው ከነበሩ ቁጥራቸው ከ800 በላይ የሚሆን ሰዎች መካከል ግማሹ ትናንት ከሰዓት በኋላ መለቀቃቸውንም የመኢአዱ መሪ ገልጸዋል። በአማራ ክልል በአጠቃላይ በተለይ ደግሞ ጎንደርና ደብረ ማርቆስ ውስጥ ስላለው ሁኔታ ትናንት አግኝቼ የጠየኳቸው የአማራ ብሔራዊ ክልላዊ መንግሥት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ንጉሡ ጥላሁን በሁለቱ ከተሞች ውስጥ አገልግሎት ሰጪዎች ሥራ እንዳቆሙ ገልጸዋል። የደብረ ማርቆሱ ሙሉ በሙሉ ባይሆንም መንግሥት ከሕዝቡ ጋር እየተወያየ መሆኑንም አመልክተዋል። አቶ ንጉሡ መግለጫቸውን የሰጡኝ ትናንት በመሆኑ የጊዜ አገላለጻቸውንም በዚያው መሠረት እንድትገነዘቡልኝ እጠይቃለሁ።
በጎንደር ከተማ ከትናንትና ጀምሮ በወረቀት ዜጋውን የሚያስፈራራ የአገልግሎት የሚሰጡ ተሽከርካሪዎችን፣ አገልግሎት የሚሰጡ ሆቴሎችን የመሳሰሉትን በአጠቃላይ ተቋማት አገልግሎት ከሰጡ ጥቃት እንደሚሰነዘርባቸው የሚያስፈራራ የጎንደር ሕዝብ ቀደም ሲል ከደረሰበት ጉዳቱ የቅርብ በመሆኑ ሙሉ በሙሉ ከዛ ድባብ የወጣ ባለመሆኑ ያንን የስጋት ድባብ፣ ያንን የጭንቀት ድባብ በመደረብ አስተዋጽኦ የሚያበረክቱ መልእክቶች እና ጥሪዎች፣ ማስፈራሪያዎች በህብረተሰቡ ውስጥ እንደተሰራጩ በቂ መረጃ አለን። በዚህም ምክንያት ባጃጆች፣ ታክሲዎች፣ በአጠቃላይ አገልግሎት ሰጪ ተቋማት ትናንትናና ዛሬ አቁመዋል። ከህብረተሰቡ ጋራ በጉዳዩ ላይ ውይይት እየተደረገ ህብረተሰቡ መንግስት ምን እስክንሆን ነው የሚጠብቀን? በደንብ አጣርቶ እርምጃ ይውሰድልን፣ ሰላም እንፈልጋለን። ባለፈው ሳምንትም ከአመራሩ ጋር ተወያይተን ይሄንን አቋማችን አሳውቀናል። ስለዚህ ይሄንን መንግስት ከጎናችን ቆሞ ያስቁምልን፣ ሀይ ይበልልን እያለ ነው።
በምን መድረክ ነው ይሄንን መልእክት የሚያስተላልፈው ሰው? በምን መንገዶች ነው?
ሰፊ መድረኮች ተፈጥረው ውይይት ተደርጓል። የአመራሩ በየደረጃው የከተማ አስተዳደሩ፣ የክልል አመራርም በፌዴራል ደረጃ አመራሩም መጥቶ ጎንደር ላይ ከልዩ ልዩ ህብረተሰብ ክሎች ጋር ሰፊ ውይይት አድርጓል። ከደብረ ማርቆስ አኳያ ደብረ ማርቆስ ከተማ አስተዳደር የሰልፍ ሙከራዎች ነበሩ። እነዚህ ሙከራዎች እንደ ባህር ዳርም እንደ ጎንደርም ሲጠነሰሱም ሲወጠኑም ደብረ ማርቆስን የማፈራረስ ዓላማ ነበራቸው። ደብረ ማርቆስን የመጉዳት ዓላማ ነበራቸው። ይሄንን አበክረን ለህብረተሰቡ ስንነግር፣ ለህብረተሰቡ ስናስረዳ እንደ ሌሎቹ አካባቢዎች ሁሉ ከህብረተሰቡ ጋር ውይይት ሲደረግ ቆይቷል። በውይይቱም የተደረሰበት ስምምነት አሁንም ደብረ ማርቆስንና አካባቢውን የብጥብጥ ማዕከል አናደርግም፣ ሰላማችን እንፈልጋለን፣ የምናነሳቸውን ጥያቄዎች ደግሞ አዳምጡን እናነሳለን። ስለዚህ በውይይት ላይ የተመሰረተ ከችግር የሚያወጣ ስራ እንስራ የሚል ህብረተሰቡ ይህንን አቋም ስለያዘ በዚህ ስምምነት ተደርጎ ያው በደብረ ማርቆስ ቅድም የገለጽኩት እውነታ ነው ያለው። ከዛ ውጭ ግን አሁንም በተደጋጋሚ ስጋቱ ስላለ በደብረ ማርቆስ ጥቂት ሱቆች እና ሆቴሎች አገልግሎት አልሰጡም ዛሬ። ስለዚህ በደብረ ማርቆስ ግን መላ የትራንስፖርት አገልግሎት፣ መላ የሱቅና የሆቴል የመሳሰሉት አገልግሎቶች ቆመዋል የሚለው ከእውነት የራቀ ነው። እኛ ባለን መረጃ በገመገም ነው ማርቆስ እነዚህ የፍርሃት ድባብ ያላቸው አንዳንዱም ህገ ወጥ በሆነ መልኩ ስርዓት አልባ በሆነ መልኩ የማሰራራትም እንቅስቃሴዎች ስላሉ እነዚህ ህብረተሰቡ ላይ ተጽዕኖ አሳድረው ዛሬ ያልተከፈቱ አገልግሎት ያልሰጡ ሱቆችና ሆቴሎች አሉ። ከነዚህ ጋር ውይይት አድርገን ለእነዚህ ሰዎች ዋስትና እንደምንሰጣቸው አረጋግጠን ወደ አገልግሎት ይገባሉ። በአጠቃላይ ግን ክልላዊ ሁኔታው ቀደም ካሉት ሳምንታት ወደ ተረጋጋ ሁኔታ፣ ህብረተሰቡም አጀንዳው እየተቀየረ መሆኑን፣ አጀንዳው ክልል የማተራመስ፣ አጀንዳው እዚህም እዛም ሁከት የመፍጠር እናም ሄዶ መጨረሻ ላይ ስርዓት የማፍረስ ሀገር የማፍረስ ጉዳይ መሆኑን እየተገነዘበ በየአካባቢው የሰላሙ ጠበቃ ለመሆን እየሰራ ነው ያለውና አጠቃላይ ክልላችን ሲወሰድ እጅግ ሰላማዊ ነው።
በምስራቅ አማራ በወልዲያ በመቄት በዋድላ በላሊበላ አካባቢ ያለው ሁኔታ ሰሞኑን ውጥረት የበዛበት እንደነበርና ከፍተኛ የታጠቀ የመንግሥት ኃይል እንቅስቃሴ መኖሩም ወልዲያ ላይ እሁድ ሊደረግ ታስቦ የነበረ ሰልፍ በፍራቻ ምክንያት መቅረቱን የመኢአድ ዋና ጸሐፊ አቶ አዳነ ጥላሁን ትናንት ስለሰጡኝ መግለጫ የክልሉን መንግሥት ቃል አቀባይ አቶ ንጉሡ ጥላሁንን ጠይቄ ነበር።
በምስራቁ የአማራ ክፍል የተቃቀስካቸው ወረዳዎች በአጠቃላይ ሰላማዊ ናቸው። ከፍተኛ የታጠቀ ኃይል በዋድላና በመቄት በወልዲያ በተለየ ሁኔታ ሊያንቀሳቅሰው የሚችለው ምንም ምክንያት የለም። ነገር ግን ባለን መረጃ፣ የጸጥታ መዋቅሩም ባለው መረጃ የህብረተሰቡን ህይወት፣ የህብረተሰቡን ሀብት ንብረት ወደ ውድመትና ወደ ጥፋት የሚያመሩ እንቅስቃሴዎች ሊታዩ በታሰበባቸውና በቂ ዝግጅት በተደረገባቸው አካባቢዎች ባለው መረጃ መሰረት ህብረተሰቡም ራሱ ስለሚፈልገው መንግስትም ግዴታ ስላለበት ይሄንን የማድረግ ግዴታ ስላለበት የጸጥታ መዋቅሩ በስነ ምግባሩና ባለው መረጃ መሰረት ላይ አድርጎ ይንቀሳቀሳል።
ወሎ ውስጥ በሀብሮ ወረዳ መርሳ ላይ ከትናንት በስቲያ ከሰዓት በኋላ የሰማያዊ ፓርቲ ሁለት አባላት ታፍነው መወሰዳቸውንና በሌሎችም ወረዳዎች የታሰሩ መኖራቸውን ስምና ቦታ እየጠሩ የዘረዘሩልኝን የመኢአዱን ዋና ጸሐፊ አቶ አዳነ ጥላሁንን መግለጫ ማንስቼላቸው በፖለቲካ ምክንያት የታሰረ ማንም እንደሌለ፣ ነገር ግን በወንጀል የተጠረጠሩ ካሉ ጉዳዩ እስከሚጣራ በቁጥጥር ስር እንዲቆዩ እንደሚደረግ የክልሉ መንግሥት ቃል አቀባይ አክለው ገልጸዋል። የተሟሉ ቃለ ምልልሶችን የያዙ ዘገባዎቻችንን ከዌብሳይታችን ማግኘት ይቻላል።
ሰለሞንን ለዘገባው እናመሰግናለን። በዩናይትድ ስቴትስ ፕሬዚዳንታዊ ምርጫ የሪፑብሊካውያን ፓርቲውን ወክለው የሚወዳደሩት ዶናልድ ትራምፕ የመከላከያ ስሌቶች ያሉትን ዝርዝር ዕቅድ ትላንት ይፋ አድርገዋል። የትራምፕ አስተዳደር ወደ አሜሪካ በሚገቡ ሰዎች ላይ እጅግ የተጠናከረ ፍተሻ እንዲደረግና ፍተሻው የአስተሳሰብ ወይም አመለካከት ግምገማንም እንዲጨምር ተናግረዋል። ትራምፕ ሲያነሷቸው ከቆዩ እጅግ አወዛጋቢ የሚባሉ ሀሳቦቻቸው መካከል ፕሬዚደንት ኦባማንና የቀድሞይቱን የአሜሪካ የውጭ ጉዳይ ሚኒስትር ሂለሪ ክሊንተንን እስላማዊ መንግስት ነኝ በሚለው ቡድን ፈጣሪነት የወነጀሉበት ያለፈው ሳምንት ንግግራቸው አዲስ ጭቅጭቅ አስነስቷል። ምንም እንኳ ትራምፕ ዘግየት ብለው ያንን ያልኩት ለመሳለቅ ያህል ነበር ቢሉም መለስ ብለው ደግሞ ብዙም መሳለቄ አልነበረም ብለዋል። ሰለሞን አባተ ተጨማሪ አለው።
እስላማዊ መንግሥት ቡድንን የፈጠሩት ፕሬዚደንት ባራክ ኦባማ ናቸው ማለታቸው የሪፐብሊካን ፓርቲው ፕሬዚደንታዊ እጩ ዶናልድ ትራምፕ አዲስ ንግግር አጭሯል። ሚስተር ትራምፕ ሐሙስ የምረጡኝ ቅስቀሳ ያደርጉ በነበረበት ንግግራቸው የእስላማዊ መንግሥት ቡድን ፈጣሪና ተባባሪ ፈጣሪ ፕሬዚደንት ኦባማና የቀድሞይቱ የውጭ ጉዳይ ሚኒስትር ሂለሪ ክሊንተን ናቸው ብለዋል።
In fact, in many respects, you know, they honor President Obama.
በመሰረቱ በብዙ መንገዶች እነርሱ ፕሬዝዳንት ኦባማን ያከብሯቸዋል። አይሲስ ፕሬዝዳንት ኦባማን ያከብራል።
He is the founder of ISIS. He's the founder of ISIS. Okay? He's the founder. He founded ISIS.
ISISን የፈጠሩት እርሳቸው ናቸው። የአይሲስ ፈጣሪ ናቸው። ፈጣሪው ናቸው። ISISን የፈጠሩት እርሳቸው ናቸው።
And I would say the co-founder would be crooked Hillary Clinton.
Co-founder ተባባሪ ፈጣሪው ጠማማዋ ሂለሪ ክሊንተን እንደሆነች እነግራቸዋለሁ። ተባባሪ ፈጣሪ ጠማማዋ ሂለሪ ክሊንተን።
ትራምፕ ቀድሞ የሚሰጧቸው በነበሩ መግለጫዎችና በንግግሮቻቸው የውጭ ጉዳይ ሚኒስትር ክሊንተን ፖሊሲዎች የሽብር ቡድኖች እንዲፈጠሩና እንዲስፋፉ አበረታተዋል እያሉ ሲከሱ ቆይተዋል። በመካከለኛው ምስራቅ የዛሬ ገጽታ ውስጥ የኦባማ አስተዳደርም የተጫወተው ሚና እንዳለ በመናገር ትራምፕ ቀድሞም ይዘውት የቆዩትን ክስ አጠናክረዋል። ዋይት ሃውስ ቤተ መንግሥት ለዚህ የትራምፕ ክስ እሰጥ አገባ ውስጥ የመግባት ፍላጎት እንደሌለው አሳውቋል። የክሊንተን ዘመቻ ግን የትራምፕ ክስ ሐሰት ነው ብሏል። ትራምፕ ማክሰኞም ሰጠውት በነበረ ንግግር ውስጥ የዩናይትድ ስቴትስ ሕገ መንግሥት ሁለተኛ ማሻሻያ አደጋ ላይ መውደቁን ሲናገሩ ምናልባት የጦር መሳሪያ በግል መያዝን የሚፈቅደው የዚህ የሕገ መንግሥቱ ማሻሻያ ደጋፊዎችና አራማጆች ያንን ለማስቆም ሊያደርጉ የሚችሉት ነገር እንዳለ ማመላከታቸው በክሊንተን ላይ አንዳች አደጋ እንዲጣል መቀስቀሳቸው ነው ተብሎ በብዙዎች ዘንድ በመተርጎሙ ብዙ ቁጣን አስነስቶባቸዋል።
Hillary wants to abolish, essentially abolish, the Second Amendment. By the way, and if she gets to pick...
ሂለሪ ሁለተኛውን ማሻሻያ ለመሰረዝ ለመሻር ይከጅላሉ። በነገራችን ላይ የራሳቸውን ዳኞች የሚመርጡ ወይም የሚሾሙ ከሆነ ምንም ልታረጉ አትችሉም ወገኖቼ።
Although the Second Amendment people, maybe there is, I don't know. But...
ይሁን እንጂ የሁለተኛው ማሻሻያ ሰዎች አንዳች ነገር ማድረግ ትችሉ ይሆናል። አላውቅም።
አንዳንድ እንደራሴዎችና የቀድሞ የብሔራዊ ደህንነት መሪዎች የትራምፕ ንግግር ሁከትን ማነሳሳት ተደርጎ ሊተረጎም እንደሚችል ተናግረዋል። የአሜሪካው ማዕከላዊ ስለላ ተቋም CIA የቀድሞ ዳይሬክተርና የብሔራዊ ደህንነቱ መስሪያ ቤትም ዳይሬክተር የነበሩት ማይክል ሃይደን CNN ለሚባለው የዜና አውታር በሰጡት ማብራሪያ ይህችን ቃል የተነፈሰው ከዚያ አዳራሽ ውጪ የነበረ ሰው ቢሆን ኖሮ ወዲያው የሚገኘው በፖሊስ መኪና የጀርባ መቀመጫ ላይ ነበር ብለዋል። የፖለቲካ ግድያ የመፈጸምን መልእክት የያዘ ወዘቢስ ቀልድ አይነት እንደነበረም ነው የትራምፕን መልእክት ሃይደን የተመለከቱት። የተወካዮች ምክር ቤቱ አፈ ጉባኤ ሪፐብሊካኑ የዊስካንሰን እንደራሴ ፖል ራያንም ለዚያ ቀልድ ምላሽ የሰጡት ፈጥነው ነበር። ትራምፕ ነገር አበላሹ አይነት።
I heard about this Second Amendment quote. It sounds like just a joke gone bad. I hope he
ስለዚህ የሁለተኛው ማሻሻያ ንግግር ሰምቻለሁ። ይሄ ቀልዱ መረር እንዳለ የሚያስመስል ነው። ፈጥነው ያስተካክሉታል ብዬ አስባለሁ። በእንደዚህ አይነት ነገር አይቀለድም።
እንግዲህ ያ የማክሰኞና የረቡዕ ግለትና የቃላት ተኩስ ሳይበርድ ነው ኦባማና ክሊንተን የእስላማዊ መንግሥት ቡድን ግብረ አበር ፈጣሪዎች ናቸው ሲሉ ትራምፕ አዲስ ክብሪት የጫሩት። እስላማዊ መንግሥት ቡድን የኢራቅና የሶሪያን ስፋት ያለው ግዛት ተቆጣጥሮ የነበረ እጅግ ጨካኝና አርመናዊ ልቦና ያላቸው ጂሃዲስቶች የፈጠሩትና የሚያንቀሳቅሱት ቡድን ነው። የእስላማዊ መንግሥት ቡድን መገለጫዎች ሰው ማረድ፣ በውሃ አፍኖና አስጥሞ መግደል፣ የሰውን ልጅ በቁመናው አቃጥሎ መግደል፣ መድፈር፣ በባርነት መያዝና የመሳሰሉት ናቸው። እስላማዊ መንግሥት የበቀለው አልቃይዳ በሚባለው የሽብር ቡድን ውስጥ ሲሆን የበዙት መሥራቾቹ ሱኒ ሙስሊሞች ነበሩ። አልቃይዳ በኢራቅ ISI ተብሎ በዮርዳኖሳዊው አቡ ሙሳብ አልዛርቃዊ ነበር በአውሮፓውያኑ የዘመን አቆጣጠር በ2004 ዓመተ ምህረት የዛሬ 12 ዓመት ማለት ነው ሲመሰረት ይመራ የነበረው። ትራምፕ በኦባማ ላይ የተናገሩት ነገር ያናድዳል ያሉት ፎረን ፖሊሲ ግሩፕ የሚባለው ቡድን ዋና ሥራ አስፈጻሚ ዴቪድ ሮትኮፍ ይህቺ ቃል ወትሮም ኦባማ ሙስሊም ናቸው፣ ኦባማ አሜሪካዊ አይደሉም፣ ኦባማ የሌላው አሜሪካዊ ሐሳብ ቀልብ ግብና እሴቶች የሏቸውም የሚሉ ክሶችን ለማጠናከር የተወረወረች ነች ብለዋል። በእርግጥ አንዳንድ ሪፐብሊካን መሪዎች፣ ተንታኞችና ሌሎችም ፖለቲከኞች ኦባማና ክሊንተን እስላማዊ መንግሥት ቡድንን ኢራቅና ሶሪያ ውስጥ ያንን ያህል ሲንሰራፋ በደንብ አልረገጡትም፣ ብዙ አልከፉበትም እያሉ ይወቅሳሉ። ይህንን ያህል የትራምፕን ያህል ርቀው ሄደው ግን የሽብርና የሁከቱ ቡድን ፈጣሪዎች ኦባማና ክሊንተን ናቸው የሚል ክፉ ቃል ወጥቷቸው አያውቅም። በእርግጥ ትራምፕ በሪፐብሊካን ፓርቲ ውስጥ በተካሄደው ትንቅንቅ ውስጥ እንዲህ አይነቱ ስትራቴጂ ሰርቶላቸው ነበር የሚሉ ተንታኞች፣ ያ ተመሳሳይ መሳሪያ ግን ዘንድሮ ይተኩስላቸዋል፣ ይገድልላቸዋል ብለው እንደማያስቡ ይናገራሉ።
አድማጮች፣ አሁን የምሽቱ ምርጥ ዜማ ነው ሰዓቱ። አዳነች፣ ሙዚቃ እናስተዋውቅ።
ምንድን ነው ያሰብከው
ለምሽቱ? አንድ ቀደም ያለ የቆየ ዜማ ነገር ግን በልዩ ስልት የተጫወቱት ነው። ገላየዋ ይላል ርዕሱ፣ ብዙዎች የሚያስታውሱት ይመስለኛል። እንስማቸው።
Gelawa
ገላዋ አቀናባሪያችን ደሳለኝ መኮንን ለሙዚቃ ያለው ጊዜ ይሄው ነው እያለ ነው። አድማጮች የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐየንን ሁለተኛውን አጋማሽ ጀምረናል። አድማጮች አሁን ለዚህ ክፍል ቀዳሚ ወደ ሆነው ቅንብራችን ሐኪሞን ይጠይቁ። ሐኪሞን ይጠይቁ ለምሽቱ ዚካ በተለይ በዩናይትድ ስቴትስ በትንኞች አማካኝነት የመተላለፉን የቅርብ ጊዜ ዜና ተከትሎ የደቀነውን አዲስ ስጋት ተንተርሶ የተሰናዳ ተከታታይ ልዩ ዝግጅት ሁለተኛ ክፍል ነው ይዞ የቀረበው። ከዚህ ቀደም ወረርሽኙን አስመልክቶ ለአማርኛ አንባቢዎች በተከታታይ ያቀርቧቸው ባሉት ትምህርታዊ የሕክምና ጽሑፎች መነሻነት ለምሽቱ ዶክተር አሸናፊ ዋቅቶላን ጋብዘናል። የሐኪሙን ይጠይቁ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው። ቀጥሎ ይቀርባል።
ዶክተር አሸናፊ፣ በቀጥታ በትንኝ አማካኝነት ከሰው ወደ ሰው የተላለፉ 14 የዚካ ክስተቶች ወይም ድንገቶች በዩናይትድ ስቴትስ ፍሎሪዳ ግዛት አንዲት ቀበሌ መታየታቸውን ዜና ተንተርሶ የዛሬ ሁለት ሳምንት ካደረግነው የቀዳሚ ክፍል ቃለ ምልልስ ወዲህ የታዩ ሁኔታዎችን በመመልከት ብንጀምር።
እሺ፣ በጣም አመሰግናለሁ። የመጀመሪያው እንግዲህ ቁጥሩ ትንሽ መጨመሩ ነው። በፍሎሪዳ በተለይ ማያሚ አካባቢ አንድ ስኩዌር ማይል ነው የሚሉት እዛ አካባቢ ካለች ሁለት ሰው ጀምሮ ወደ 25 ደርሷል። ሌላው አዲስ ነገር ቴክሳስ ውስጥ ትላንት ከዚህ ፍሎሪዳ እዛ ቦታ ከሄደ ሰው ጋር የተነሳ ነው የሚሉት እና እንደ ሀገር ውስጥ ተጓዥ ማለት ነው። ከቴክሳስ ፍሎሪዳ ሄዶ ከፍሎሪዳ እንደዚሁም በድንቢ የተላለፈ አለ። እንግዲህ አሁን ያለነው ሞቃቱ ጊዜ ስለሆነ ተወሰነ ጊዜ ድረስ ያ ስጋቱ አለ። እንግዲህ ቀዝቃዛው ወራት በምንገባበት ጊዜ እጅግ በጣም ይቀንሳል ወደ ኋላ ስናይ ማለት ነው።
ዶክተር አሸናፊ፣ ቫይረሱ ከአንድ ሰው ወደ ሌላ ሰው ሊሰራጭ የሚችልበትን የጊዜ ገደብ ከግምት በማስገባት አንድ ሰው ወደ አንድ ቫይረስ ወዳለበት ቦታ ከተጓዘ በኋላ ምን ያህል ጊዜ ቆይቶ ነው ምልክቶችን ሊያሳይ የሚችለው? ለምሳሌ ወደ ሪዮ ለኦሎምፒክ ተጉዞ የሚመጣ ሰው የመጋለጥ እድል ቢኖረው በምን ያህል ጊዜ ውስጥ ነው ማወቅ የሚችለው?
እሺ፣ የመደላደል ጊዜ ወይም ኢንኩቤሽን ፔሪድ የምንለውን ነው የምትጠይቀኛለው።
ልክ ነው።
ይሄ በቢምቢ የሚተላለፈው የዚካ ቫይረስ በሽታ ከሁለት እስከ 12 ቀን ድረስ ባለው ነው በቢምቢ የሚተላለፈው። የአንድ ሰው ቢምቢ ቢነክሰው እና ያ ቢምቢ ደግሞ የዚካ ቫይረስ ተሸካሚ ከሆነ ከሁለት እስከ 12 ቀን ባለው ጊዜ ውስጥ ነው እንግዲህ እስካሁን የሚተላለፈው።
በሌሎች የመተላለፊያ ዘዴዎች አንድ ሰው ለዚህ ቫይረስ ቢጋለጥ ይህ የመደላደል ያሉት ጊዜ ይለወጥ ይሆን?
ዚካ ብዙ አዳዲስ ነገሮች የምንማርበት በሽታ ሆኗል እና በዚሁ ላይ ወደፊት ጽሁፎች ይወጣሉ የሚል ተስፋ አለ።
አንዱ ማሳሰቢያ የዚካ ወረርሽኝ ባለባቸው አካባቢዎች መጓዝን የተመለከተ አነጋጋሪ ጉዳይ ቀደም ሲል ወደ ኦሎምፒኳ መናኸሪያ ወደ ሪዮ የመሄዱን ጉዞ አስመልክቶ የሳይንስ ሰዎች ጭምር የተወዛገቡበትን በሰፊው ተወያይተንበታል። ይኸውም ጊዜው ደርሶ እንደተፈራው ሳይሆን ውጤቱ እንግዲህ ወደ ኋላ የሚታወቅም ቢሆን ብዙዎች በስፍራው ተገኝተው ውድድሮች ተካሂደው የተለመደው የኦሎምፒክ ባህል ሳይቋረጥ ቀጥሏል። አላስፈላጊ የሆነ ጉዞ እንዳይደረግ ማስጠንቀቁ ግን ዛሬም ያለ ነውና የዩናይትድ ስቴትስን የበሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲን ጨምሮ ወደዚች ፍሎሪዳ ውስጥ ወደምትገኝ ቀበሌ አላስፈላጊ የሆነ ጉዞ አታድርጉ፣ ያላችሁም ጥንቃቄ አድርጉ የሚሉ ምክሮችን እየሰጡ ነውና ማን ነው መጓዝ የሌለበት? በተለይ መጓዝ የሌለበት የህብረተሰብ ክፍል አለ ወይ? ከተጓዘስ ምን ማድረግ ይችላል? አንድ ሰው የግድ የሚጓዝበት ሁኔታ ቢኖር
እንግዲህ በሪዮ ኦሎምፒክም አይተነዋል። አሁን እዚህ ፍሎሪዳ ውስጥም ባለው ሰፈራዊ ትልልፍ ማለት የዛው ሎካል የምንለው ትልልፍ ባለበት ሁኔታ ውስጥ ትልቁ ነገር እርግነፍ ጥሮች ወደዛ አይሄዱ ነው። ምክንያቱም ይሄ ደጋግመን እንደምንለው በሽሉ ላይ ወይም በሚወለዱ ህጻን ላይ ማይክሮከፋሊ ከጭቅላት ማነስ ጋራ የሚመጡ ሌሎች አጣዎች እንዳይከተሉ ትልቁ የሚፈራው ውስብስቦች ይሄ ስለሆነ ነው። ከዚህ በተረፈ ሰዎች መሄድ ካለባቸው ትልቁ የመጀመሪያው እንግዲህ ዋነኛው የመተላለፊያው መንገድ የቢምቢ ንክሻ ስለሆነ የቢምቢ ንክሻውን መከላከል ነው። ብዙ መመሪያዎች ወጥተዋል በWHO በCDC በሌሎችም እሱን ለመከላከል እንግዲህ አንደኛ የሚኖሩበት የሚተኙበት ቦታ ላይ ቢምቢ እንዳይገባ መስኮቶቹ በሮቹ ወንፊት ያላቸው ስክሪን ያለው ማለት ነው። አልጋውም ላይ እንደ መረብ የቢምቢ መከላከያ መረቦች ያስፈልጋሉ። ይሄ በጠዋት ጀምሮ የሚመጣ ቢምቢ ነው የኤዲስ ቢምቢ የሚባለውና በዚህ ምክንያት ያለንበት አካባቢ ሁሉ ውሃ ሊያጠራቅም የሚችሉ ነገሮችን ሁሉ ማንሳት፣ መድፋት፣ ማጽዳት ያስፈልጋል። በዚህ ላይ ደግሞ ኬሚካሎች የተፈቀዱ የተጠኑ ኬሚካሎች አሉ እና የቢምቢ አባራሪ ኬሚካሎች እነሱ መቀባት ያስፈልጋል። እሱ እንዴት አድርጎ እንደሚቀቡ መመሪያዎች ሁሉ ወጥተዋል። ከልብስ ስር ሳይሆን የተጋለጠ ላይ ነው የሚቀባው።
ከልብስ ውጪ የሚውል ተጋልጦ የሚታይ የሰውነት አካል ላይ
ክፍል ነው እና በተቻለ መጠን ደግሞ ልብስ የሚለበስ ሰው ረጅም እጅጌ የሆነ እግርም ቁምጣ ሳይሆን ሙሉውን እንግዲህ በሙቀት ጊዜ ውስጥ አስቸጋሪ ሊሆን ይችላል። እንደዚህ ያደረጉ የቢምቢውን ንክሻ መቆጣጠር ነው ዋነኛው። ከዚህ ጋር በተያያዘ ደግሞ እንግዲህ በሽታው መተላለፊያ ከቢምቢ ንክሻ ውጪ በአነስተኛ ቁጥርም ቢሆንም ሌሎችም ስላሉ ማለትም በግብረ ስጋ ግንኙነት ድሮ ከወንድ ወደ ሴት ብቻ ነበር የምንለው፣ አሁን ቢያንስ አንድ ዘገባያ ስለነበረ ከሴትም ወደ ወንድ ሊተላለፍ ስለሚችል ኮንዶም መጠቀም ያስፈልጋል። እንግዲህ እዛ ተጉዞ የሚመለሱ ሰዎች ጓደኞቻቸው ወይም ሚስቶቻቸው እርግዞ ከሆኑ ከግብረ ስጋ ግንኙነት ጭራሹን መቆጠብ ወይም ያንዳንድ ግብረ ስጋ ግንኙነት ባደረጉ ጊዜ ሁሉ ኮንዶም መጠቀም እርግዝና እስኪያልቅ ድረስ ያስፈልጋል። ደግሞ እርጉዝ ካልሆኑ ሴቶችም ደግሞ ተመላሾቹ ወንዶች ከሆኑ የተወሰነ ጊዜ እንደዚሁ በተለይ መቆጠር ያስፈልጋቸዋል አለ ኮንዶም ከማድረግ።
መልካም። ዶክተር አሸናፊ ዋቅቶላ የዚካ ቫይረስን በዩናይት ስቴትስ መከሰት ተንተርሶ በመከላከያዎቹና የሕክምና ሂደቱ የሚኖሩ ሁኔታዎችን ጨምረው በዝርዝር አስረድተውናል። ይህ ምናልባትም እንደ ዩናይት ስቴትስ ባለ ደጋግመን እንደምናነሳው የተሻለ የበሽታዎች መቆጣጠሪያና መከታተያ ስርዓት ባለበት መከሰቱ ከዚህ ሂደት የሚቀሰሙ ትምህርቶች ኢትዮጵያን በመሰሉ አገሮች ቢከሰት ምን ማድረግ ይቻላል፣ እንዴትስ ይሆናል ለሚለውም ትምህርት እንደሚቀሰም መገመት ይቻላል። በሌሎች ተከታታይ ፕሮግራሞቻችን መልሰን እንደምናገኘው ተስፋ አድርጋለሁ። ለአሁኑ ግን ለጊዜው አመሰግናለሁ። እግዜር ስጥልኝ።
እኔም ቶ አሉላና ቮይስ ኦፍ አሜሪካን እጅግ በጣም አመሰግናለሁ።
አድማጮች በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈው ስርጭታችን ይቀጥላል። አሁን ሌላ ሳምንታዊ ቅንብር ንግድና ምጣኔ ሀብት።
የምሽቱ ንግድና ምጣኔ ሀብት ዝግጅት ከማንዴላ የዋሽንግተን የወጣቶች መሪነት መርሃ ግብር ተሳታፊ ኢትዮጵያውያን ጋር በንግድ ስራ አጀማመር ዙሪያ የተካሄደ ውይይት ይዘናል። ሄኖክ ሰማእግዜር ያቀርበዋል።
አብርሃም እንድሪያስ እባላለሁ። አብርሃም እንድሪያስ የሚል ፌስቡክ ላይ ፈልጋችሁ አድ ብታደረጉኝ በቢዝነስና ኢንተርፕርነርሺፕ እንዲሁም አግሪፕርነርሺፕ ግብርናንና ኢንተርፕርነርሺፕን አንድ ላይ ባጣመረ መልክ ዲስከስ ለማድረግ በጣም ደስተኛ ነኝ እያልኩ አቀብላለሁ።
እግዚአብሔር ያክብርልኝ። መጥቻ ያረጣ ሌላ እኔ ግሩም አሰፋ እባላለሁ። ልታገኙን ከፈለጋችሁ ፌስቡክ ላይ ግሩም አሰፋ GROOM አሰፋ ነው። በዛ መልኩ ልንገናኝ እንችላለን። ከፊልምና ከስቶሪ ቴሊንግ ጋር የተገናኘ ማንኛውም አይነት ስራ መስራት የሚፈልግ ሰው ካለ አብሬያችሁ ልሰራ ሙሉ ፈቃደኛ ነኝ። ማዘርን ሰላም ብሉልኝ።
በነገራችን ላይ ሰፈሬ ልጅ ነው፣ ሽሮ ሜዳ። እናቱ እኔ ኤሌመንታሪ ትምህርት ቤት የተማርኩበት ያስተምሩ ነበር።
ክላስ እንደማይገባ ይጠርጥር ያለ
እሺ አመሰግናለሁ። እኔ ምህረት አምሳሉ እባላለሁ። ፌስቡክ ፔጄ ምህረት አምሳሉ MEHRET አምሳሉ፣ ትዊተር ላይም አለሁኝ አክቲቭ ነኝ ምህረት አምሳሉ። ማንኛውንም የእናቶችና የህፃናት ጤናን በሚመለከት እንዲሁም ደግሞ የሴቶች ትምህርት ላይ ማንኛውንም ምክር ለሚፈልጉ አለሁኝ። አመሰግናለሁ።
ሞላሌ በላይ እባላለሁ። በጎንደር ዩኒቨርሲቲ ነው የምሰራው። ፌስቡክ ላይ ሞላሌ በላይ ብላችሁ ታገኙኛላችሁ። በተለያየ ማስተማር የምርምርና የማህበረሰብ አገልግሎት ስራ ያላችሁ ኮንታክት ብታደርጉኝ መልሳለሁ። አመሰግናለሁ።
እንግዲህ ፕሬዚዳንት ኦባማ ስለ መሪነት ሲናገሩ ስለ ራሳቸውም ልምድ ሲገልጹ ነበረ። በንግድም በፖለቲካም ማንኛውም ነጋዴ ሀብታም ልሁን ብሎ አይደለም የሚነሳው፣ ለውጥ ላምጣ ብሎ የተነሱ የስቲቭ ጆብስን ሁኔታ አንስተዋል። የምትሰራውም ስራ እሱን ነው። ለውጥ ለማምጣት ለገበሬዎች የማያገኟቸውን አገልግሎቶች ማቅረብ ነው። ፈተናዎች እንዳሉብህ ከዚህ በፊት ተነጋግረናል። እስኪ ፈተናዎችን እንዴት እንደምትወጣቸው እንነጋገር። አገልግሎቱን ማድረግ አንድ ጉዳይ ነው፣ ግን ከዛም አልፎ የገንዘብ ጉዳይ አለ፣ የአቅም ጉዳይ። እሱን በኢትዮጵያ ያለውን ሁኔታ ስትገለጽ
ፋይናንሱን በተመለከተ ስታርታፕ ሲኮን የምትጀምረው ትንሽ ገንዘብ ይዘህ ነው። ስለዚህ ቨርቲካሊ ወደ ላይ በምታድግበት ወቅት በቂ ገንዘብ ስለማይኖርህ የምታስበውን ነገር ለማስፈጸም ከሰዎች ገንዘብ ትበደራለህ፣ ከድርጅቶች ገንዘብ ትበደራለህ፣ ከባንክ ገንዘብ ትበደራለህ። እነዚህ ገንዘቦች ደግሞ የሚመለሱ ናቸው። ቢዝነስ በአሰምሽን ነው ብዙ ጊዜ የሚሰራው። ጥናት ላይም ቢሆን ገበያ ትክክል ይሆናል፣ ደንበኛ ይከፍለኛል፣ ዝናብ በትክክል ይዘንባል፣ ገበሬው ምርት ይኖረዋል ብለህ አሲዩም አድርገህ ስለዚህ እኔም ገንዘቤን አገኛለሁ ብለህ ነው የምትሄደው። ከዚህ ፋክተሮች ውስጥ አንደኛው በማይሆንበት ወቅት ገንዘብህን አታገኝም፣ ኮሚትመንትን መወጣት አትችልም። ስለዚህ አልተሳካልኝም ብሎ የማሰብ ወይም ቢዝነሱን እስከመተው ማሰብ አይነት ደረጃ ትደርሳለህ። በዛ ጊዜ ወቅት ግን መጀመሪያ የተነሳህበትን ማሰብ ነው፣ ወደፊት እደርስበታለሁ ብለህ የምታስበውን በደንብ ማሰብ ነው። አጠገብ ያሉ ሰዎች ምናልባት ለምን ትጨነቃለህ፣ ለምን አትተውም፣ ከዚህ የተሻለ ቦታ አለ ብለው ሊያሳዩ ይችላሉ። ግን እዛ ቦታ ላይ በጣም ጽናት ይፈልጋል፣ ጸንቶ ማለፍን ይፈልጋል። ሌላው ሶሻል ቻሌንጆች አሉ። እኔ እንዳልኩ በጣም የናፈኳቸው ሚስቴና ሁለት ልጆች አሉ። ስለዚህ እዚህ አሜሪካ አንድ የተማርነው ነገር ወይም እንደ ልምድ ያየነው ነገር ምንድን ነው? ለቤተሰቦቻቸው ትልቅ ግምትና ትልቅ ዋጋ ይከፍላሉ። ስታርታፕ ስትሆን ኢትዮጵያ ውስጥ ምናልባት ወደ ገጠር ብዙ መጓዝ ይኖርብሃል። ከአስር ቀን በላይ ልትቆይ ትችላለህ። ለቤተሰብ በቂ ጊዜ አትሰጥም። እህት ወልዳ ላትጠይቅ ትችላለህ። ጓደኛ ቤተሰብ ሞቶበት ላትጠይቅ ትችላለህ። እነዚህ ቻሌንጆች አይ ቲንክ እኔን ብቻ ፎከስ ያደረጉ ሳይሆን ሁሉም ቦታ የሚያጋጥሙ ናቸው።
አሁን ስለ ችግሮቹ ስንነጋገር ችግሮች መፈጠራቸው መኖራቸው፣ ፈተናዎች መኖራቸው አንድ ጉዳይ ነው። አሁን ቅድም ስለ ገንዘብ ስንነጋገር ፕሬዚዳንት ባራክ ኦባማ ከተናገሩት እንደው በኔ እይታ በጣም ትልቅ ነገር የመሰለኝ ስራ ፈጣሪዎችን የሚያበረታታ የገበያ ቦታ እንፍጠር ብለው የተናገሩታል። የገበያ ቦታ በምንል ጊዜ የገንዘብ ስርዓቱ በአግባቡ የተዋቀረ መሆን አለበት። ስለዚህ ገንዘብ የማይገኝ ከሆነ ገንዘብ የሚገኝባቸው ባህላዊና ባህላዊ ያልሆኑ መንገዶችም አሉ። እነሱ እንዴት ነው የሚሆነው? ሜትሮሎጂ ዝናብ ይዘንባል አይዘንብም፣ እሱ ደግሞ የንግድ ሪስክ ከእሱ ጋር የተያዙ ሁኔታዎች አሉ። እሱን ተመልክቶ ደግሞ ኢንሹራንስ መግዛት ይቻላል። እነዚህ የገበያ ስርዓቶች ናቸው። እሱን በማመቻቸት ሂደት በመፍጠር አሰራር በመፍጠር ረገድ በእያንዳንዳችሁ በምትሰሩት ስራ ተገቢ የሆነ ጥያቄ የሚያስነሳ ይመስለኛል እና እስቲ ስለ እሱ እንነጋገር።
ተመራቂዎች የስራ እድል ሊፈጠርላቸው ይገባል። እሳቸውም ሲያወሩ የነበሩት የግሉ ኢኮኖሚ መጠናከር አለበት፣ የመንግስት ብቻ አይደለም እና የግሉ ሴክተር ከተጠናከረ የተማሩት የተለያየ ስራ የሚያገኙ ከሆነ ሁሉም ተባብሮ የሚሰራ ከሆነ ለውጥ እንደሚመጣ ነው የተናገሩት። እና ይህን ነገር ደግሞ አይ ቲንክ ሁሉ የሁላችንም ኃላፊነት እንደሆነ ተሰምቶኛል።
አንድ ነገር ለመጨመር ነው። ሌላው የትምህርት ሲስተሙ የስራ ፈጣሪነትን የሚያበረታታ ተማሪዎች ተምረው ስራ ለማግኘት ወይም ደግሞ የሚያገኙት ስራ የተማሩትን አይነት ትምህርት አፕላይ እንዲያደርጉ የማያስችላቸው ከሆነ በጣም ተስፋ መቁረጥን እና የወጣቱን የሞራል መውደቅን ያስከትላል። እና የትምህርት ሲስተሙ ራሱ የስራ ፈጣሪነትን የሚያበረታታ መሆን አለበትም ብለዋል።
ሌላ አንድ ያው መጨማመር አረት ስራ ልጨምርበት ና
ጨማምረው
ከናይጄሪያ የመጡ ፌሎች ሲነግሩኝ የነበረው ነገር አንድ እኛ ሀገር የሌለ በጣም ስላሳሰበኝ እዚህ ጋር ልናገር ና የናይጄሪያ ባንኮች በአመት እስከ $100 ቢሊዮን ለትንንሽ ቢዝነሶች እንዲያበድሩ መንግስት ያስገድዳቸዋል። ያ ደግሞ እኛ ሀገር ያልተለመደ ነው። ስራ መፍጠር የሚያስፈልግ ከሆነ ግዴታ ትንሽ ስራዎችን ፋይናንስ ማድረግ ያስፈልጋል። ያ ደግሞ መንግስት ግዴታ መንግስት እንኳን ባይሳተፍበት አሁን የግል ባንኮች በጣም የተስፋፉ ነው እነሱን በተወሰነ ፐርሰንት እንዲሳተፉ ሊያደርጋቸው ይገባል ይላልው።
በነገራችን ላይ የዛሬ 2 አመት ከመጡ የያሊ መርሃግብር ተከታታዮች ሚካኤል የሚባል ታውቁት ከሆነ የመካከለኛ ገቢ ላላቸው የንግድ ተቋማት ጥቃቅንና አነስተኛ በመንግስትም ሆነ መንግስታዊ ባልሆኑ ድርጅቶችም የሚሰጡ የብድር ሁኔታዎች አሉ። እሱ እንደውም ከዚህ ፕሮጀክቱ አሸንፎ ነው ወደ ኢትዮጵያ የተመለሰውና ብዙ ስራዎች ይሰራል። ገንዘብ ካለ በሰማይ መንገድ አለ ነው። ሐሳቦች ደግሞ አንዳንድ ጊዜ በሰማይ ላይ ተንጠለጠሉ ሊሆኑ ይችላሉ። እነዚህን ሐሳቦች ለማስኬድ ገንዘብ ከኪስ አይደለም የገንዘብ ስርዓት ነው እየተነጋገርን ያለነው እና የምትሉት ነገር በጣም ትክክል የሆነ ነገር ነው።
ስለዚህ ስለ ቢዝነስ እና ኢንተርፕረነርሺፕ ስራ ፈጠራ ስናወራ ትልልቅ ፈጠራዎች ከሌላ ቦታ ከሩቅ ቦታ አይደለም የሚመጡት። እንደ ኢትዮጵያ በተለይ ብዙ ህዝብ ባለበት ሀገር በዙሪያችን ያለውን ችግሮችና እኛ ያለንን አቅም አይተን ማርኬት ምን ፈልግ ከሆነ በጣም ብዙ የሚሰሩ ስራዎች አሉ። የመጀመሪያው ችግር ገንዘብ ነው ስንል ነበር። ገንዘብን ደግሞ የማግኛ መንገዶች ከዚህ በፊትም እንደሚታወቀው 80% የሚሆነው የዓለም ስታርታፕ ቢዝነሶች የሚጀመረው ከጓደኛና ከቤተሰብ በሚገኝ ገንዘብ ነው። ስለዚህ ቤተሰብና ጓደኛ አካባቢ ያለውን ሪሶርስ ሪስክን በቀነሰ መልክ አሰባስቦ ወደ ስራ መግባት ነው። ወለድም የለውም። ስለዚህ ወደ ስራ መግባት ነው። ቢዝነሶች ባጭር ጊዜ ላይ ሳኩ ይችላሉ። የስኬት መንገዳቸው 1 አመት ሊሆን ይችላል፣ 2 አመት፣ 10 አመት ሊሆን ይችላል። እነዛ ግን ኤክስፒሪየንስም
ሊኖር ይችላል።
በጣም ጥሩ ነውና አንድ ጥሩ ሞቶ አለች ብዙ ስታርታፖች የሚጠቀሙባት try and fail but don't fail to try ይባላል። ስለዚህ የሞከሩ መውደቅ በራሱ መውደቅ የሚባል ነገር የለም። አክቹሊ ትምህርት ነው ያለው። ኤግዛክትሊ። ስለዚህ ይሄን ለመጨመር ነው።
አመሰግናችኋለን። አትቪዮ አማሃሪክ ሄኖክ ሰማግዘር።
ሄኖክን ለዝግጅቱ እናመሰግናለን። ይህ የአሜሪካ ድምጽ ሬዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ፕሬዚደንት ባራክ ኦባማ በቅርቡ በመከላከያ ሚኒስቴር ከብሔራዊ የጸጥታ ምክር ቤታቸው ጋር ስብሰባ ካካሄዱ በኋላ በሰጡት መግለጫ የአይሲል የእስልምና መንግስት ነኝ ባዩ ቡድን መሪዎች ሶሪያና ኢራቅ ውስጥ ድል እንደሚመቱ ያውቁታል ሲሉ የተናገሩትን በማስታወስ ነው የዛሬው ርዕሰ አንቀጽ ጽሑፉን የጀመረው። የሁለቱ ሀገሮች ኃይሎች ከጸረ አይሲል ጥምረት በሚያገኙት ድጋፍ እየታገዙ በቡድኑ ላይ መጠነ ሰፊ ድሎችን ተቀዳጅተዋል። ቁልፍ የሆኑ አካባቢዎችን ነጥቀው ተቆጣጥረዋል። አሁን ደግሞ ወደ ሞሱል መገስገሳቸውን ቀጥለዋል። ሶሪያ ውስጥ ደግሞ የአይሲል ጠንካራ ይዞታ ወደ ሆነችው ወደ ራካ የመጨረሻውን መግቢያ እየቆረጡት ናቸው ሲሉ ፕሬዚደንቱ አስረድተዋል ብሏል ርዕሰ አንቀጹ። የጸረ አይሲል ትግል ወታደራዊው ዘርፍ ከፍተኛ ድሎችን እያሳየ መሆኑን ፕሬዚደንቱ ተናግረዋል። የህብረቱ የአየር ኃይል አሸባሪዎቹ ሊሸሸጉ የሚሞክሩበትን ኢላማ ሁሉ መደብደባቸውን ቀጥለዋል። አሜሪካውያን አብራሪዎች በሲቪሎች ላይ ጉዳት እንዳይደርስ ለመከላከል የተቻላቸውን ሁሉ እያደረጉ ናቸው። በአንጻሩ አይሲል ሰላማዊውን ህዝብ እንደ መከላከያ ጋሻ እየተጠቀመበት ነው ሲል ርዕሰ አንቀጹ ጨምሮ አውስቷል። ጽሑፉን ሲቀጥልም የህብረቱና የሀገር ውስጥ ኃይሎቹ ከፍተኛ የአይሲል መሪዎችና ተዋጊ አዛዦችን መደምሰሳቸውን የቀጠሉ ሲሆን ይህም በድርጅቱ እዝና ቁጥጥር እንዲሁም ስነ ስርዓት ላይ ጉዳት እያስከተለ ነው ብሏል። አንድም የአይሲል መሪ አያመልጥም፣ የገቡበት ገብተን ማደናችንን እንቀጥላለን ሲሉ ፕሬዚደንት ባራክ ኦባማ የተናገሩትን ጠቅሶታል። ሽብርተኛው ቡድን በሶሪያም በኢራቅም ድል መመታቱን ቀጥሏል። የኢራቅ ኃይሎች ፋሉጃን ተቆጣጥረው ወደ ኤፍራጠስ ወንዝ ሸለቆ እየገሰገሱ ናቸው። በጤግሮስ ወንዝ አቅጣጫም ካያራ ከተማን ተቆጣጥረው እስካሁን በሽብርተኛው ቡድን እጅ ያለችው ከሁሉም ትልቋ ከተማ ሞሱል ላይ ጥቃት ለመክፈት እየተዘጋጁ ናቸው ሲል ርዕሰ አንቀጹ አስረድቷል። ሶሪያ ውስጥም አሉ ፕሬዚደንት ኦባማ፣ በልዩ ኃይሎቻችንና በአየር ኃይል የሚታገዘው የሶሪያውያን ኃይሎች ጥምረት አይሲል ላይ ጥቃት ሊከፍት እየተሰናዳ ነው። የቡድኑ ተዋጊዎች መግቢያና አውሮፓ ውስጥ ጥቃት ለማድረስ የሚነሱት ሽብርተኞች መደበቂያ ወደ ሆነችው ማንቢጅ ከተማም እየገሰገሰ ነው። ሽብርተኛው ቡድን ይህችን ከተማ ላለመነጠቅ ብርቱ ውጊያ የሚያካሂደው በዚህ ምክንያት ነው ሲሉ ፕሬዝደንት ባራክ ኦባማ አስገንዝበዋል። አይሲል አሉ ፕሬዝደንቱ አያይዘው፣ በአመት ውስጥ ሶሪያም ይሁን ኢራቅ ውስጥ አንድም የተሳካ ጥቃት አላካሄደም። ራሳቸው የቡድኑ መሪዎች ሽንፈት በሽንፈት ላይ እንደሚጠብቃቸው አውቀውታል። ለተከታዮቻቸው በሚያስተላልፏቸው መልእክቶች ሞሱልንም ራካንም ሳንነጠቅ አንቀርም እያሉ ናቸው። አልተሳሳቱም። ሞሱልና ራካን ይለቃሉ። ያለማቋረጥ እየደበደብን ገፍትረን እናስወጣቸዋለን ሲሉ ፕሬዝደንት ባራክ ኦባማ የተናገሩትን ጠቅሶ የዛሬው ርዕሰ አንቀጽ ጽሑፉን ያጠቃልላል።
ቀደም ሲል የሰማችሁት
አድማጮች፣ ቀደም ባለው የኢትዮጵያውያን በተለያዩ ዩናይት ስቴትስ ግዛቶችና አውሮፓ ሰሞኑን የኢትዮጵያ መንግስት እርምጃዎች በመቃወም ያካሄዷቸው የተቃውሞ ሰልፎች በመግቢያው ከተጠቆሙት በቦስተን የታየውን የተመለከተው ዘገባ ያለመቅረቡን ለማስታወስ እንወዳለን። ዝግጅታችን በዚሁ አበቃ። የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ፣ ነገ እንገናኝ።